ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ይጀምራል። በሀላባ ዞን የጎርፍ አደጋ የአምስቶች ሕይወት አለፈ።
ሶስት ልጆች የከብት አገድ ልጆች ድንገት የመጣ ጎርፍ ይዟቸው ሲሄድ እነሱን ለማጣል ሲከተለ ነበረ። አንድ ጎልማሳም ጭምር ውሃ ወስዶታል ማለት። ስለዚህ በአንድ ወረዳ ላይ አራት ሰው ሞቷል። በተመሳሳይ መልኩ አትቤቴ ወረዳ ላይ አንድ ሰው እንደዛው በተመሳሳይ መልኩ ሞቷል።
የዞኑ አስተዳደር የኮሚኒኬሽን መምሪያ ኃላፊ አቶ ሀሩን አህመድ ነው ቀደም ሲል የሰማችኋቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሌሎችም አገራዊና ዓለም አቀፋዊ ዘገባዎቹ በዛሬ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን። የሰኞ ሚያዝያ 28 2016 ዓ ም የምሽቱ ዝግጅታችን ተጀምሯል። አስማማየ ነው ነኝ እስከ ምሽቱ 4 ሰዓት ድረስ እያስተናገድኳችሁ ከእናንተ ጋር ቆይታ የማደርግ ነው የሚሆነው። ከዓለም ለተሰባሰቡ የዕለቱ ዋና ዋና ዜናዎች ደረጀ ደስታ እዚህ አብሮኛል። ለስቱዲዮ ቅንብሩን ደግሞ ኤልያስ አስማረ ይመራልናል። የፕሮግራም ዋና አዘጋጅ ጽዮን ግርማ ነች። የዝግጅቶቻችን ደግሞ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በሌሎች የማህበራዊ ትስስር ገጾቻችን የተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። እንድትከታተሉን እንጋብዛለን። አሁን ከዓለም ልሰባሰብ ዋና ዋና ዜናዎች ወደ ደረጀ ልምራችሁ።
ጤና ይስጥልን በድጋሚ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሱዳኑ ፈጥኖ ደራሽ ኃይሎች ቡድን ኢትዮጵያ ውስጥ አሰቃቂ ድርጊቶችን ፈጽመዋል በሚል ክስ የሚያቀርብባቸው ያላቸው የትግራይ ነጻ አውጪ ግንባር ወይም ህወሓት ኃይሎች ከሱዳን ጦር ጎን ተሰልፈው እየተዋጉ መሆናቸውን የሚያረጋግጥ መረጃ መሰብሰቡን አስታውቋል። በጀነራል ሞሐመድ ሐምዳን ደጋሎ የሚመራው ኃይል ቅዳሜ ዕለት በኤክስ ማህበራዊ ትስስሩ ገጽ ላይ ባወጣው መግለጫ መረጃው ቀደም ሲል የሱዳን ጦር የውጭ ተዋጊዎችን እንደሚቀጥር ገልጸው ዓለም አቀፍ ሚዲያዎች የዘገቡትን ዜና እንደሚያረጋግጥ አመልክተዋል። ጦርነቱ እንደ አውሮፓ አቆጣጠር በሚያዝያ 15 2023 ዓ.ም ከጀመረበት ጊዜ አንስቶ የሱዳን ጦር የተለያዩ አገራት የውጭ ተዋጊዎችና ቡድኖችን እርዳታ ጠይቋል ያለው የፈጥኖ ደራሹ ቡድን መግለጫ የውጭ ኃይሎች ሲል የጠቀሳቸው ቡድኖች አየር ኃይሉን መደገፍ፣ ምህንድስና መድፎችን ማንቀሳቀስ፣ ወታደራዊ ድሮኖችን ማሰማራትና የመረጃ ጦርነት ማካሄድን ጨምሮ በተለያዩ ተግባራት የሱዳኑን ጦር ይደግፋሉ ሲል ከሷል። በውጊያው ወቅት የተገደሉ በርካታ ቅጥረኛ ተዋጊዎችንም መመዝገቡንም ጠቅሷል። ክሱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፈጥኖ ደራሹን መግለጫ መሰረት የሌለው ሲል አጣጥሎታል። አስተዳደሩ የፈጥኖ ደራሹን ክስ አጥብቆ ይቃወማል፣ በከፍተኛ ሁኔታ ያወግዛል ብሏል። የፈጥኖ ደራሹ ውንጀላ በአስር ሺዎች የሚቆጠሩ ሰዎችን ሕይወት በአሳዛኝ ሁኔታ የቀጠፈውን የእርስ በርስ ጦርነት ዓለም አቀፋዊ ምስል በመስጠት በሱዳን ጦር ላይ ለሚያደርገው ዘመቻ ዓለም አቀፍ ድጋፍ ለማሰባሰብ የተነደፈ ይመስላል ያለው የጊዜያዊ አስተዳደሩ መግለጫ የህወሓት ተዋጊዎች በሱዳን የእርስ በርስ ጦርነት ውስጥ ተሳትፈዋል የሚለው ውንጀላ በምናባዊ ፈጠራ ላይ የተመሰረተ ነው ብሏል። አስተዳደሩ አክሎ ህወሓት የፖለቲካ ድርጅት መሆኑንና የታጠቀ ክንፍ ወይም የተደራጀ ሚሊሻ የሌለው መሆኑን በመግለጽ በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የትግራይ ተወላጆች ወደ ሱዳን በተሰደዱበት ወቅት ጥገኝነት በሰጠችው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ውስጥ ጣልቃ የሚገባበት ምክንያት እንደሌለው አመልክተዋል። ሁለቱም ወገኖች ግጭቱን የሚያባብሱ መግለጫዎችን ከማውጣት እንዲቆጠቡ ያሳሰበው የትግራይ ክልል ጊዜያዊ አስተዳደር መግለጫ ይልቁንም ፖለቲካዊ መፍትሄ ለማምጣት በጠረጴዛ ዙሪያ ተቀምጠው እንዲወያዩ ጠይቋል። የቶጎ ገዥ ፓርቲ በምዕራባዊ አፍሪካዊቷ አገር በተካሄደው የፓርላማ ምርጫ አብላጫውን መቀመጫ አሸነፈ። የፕሬዝደንት ፎር ኛሲን ግቤን የስልጣን ዘመን ለማራዘም የተወሰደው እርምጃ አካል ነው በሚል በተቃዋሚዎች ተቀባይነት የተነፈገውን ጊዜያዊ የምርጫ ውጤት የምርጫ ኮሚሽኑ ባለፈው ሳምንት ይፋ አድርጓል። ከትናንት በስቲያ ቅዳሜ ምሽት የወጣው ውጤት ገዢው ዩኒየን ፎር ዘ ሪፐብሊክ ወይም የሪፐብሊኳ ህብረት ፓርቲ ከ113 መቀመጫዎች 108ቱን ማሸነፉን ይናገራል። አዲሱ ህገ መንግስታዊ ማሻሻያ በፕሬዝዳንታዊ የስልጣን ዘመን ለውጥ አድርጎ አንድ ፕሬዝዳንት ለሁለት ባለ አራት አመታት ዘመኖች መመረጥ እንደሚችል ስለሚደነግግ የ57 አመቱ ኛሲንግቤ አሁን የስልጣን ዘመን ከሁለት አመት ባነሰ ጊዜ ሲያበቃ እንደገና ለስምንት አመታት በስልጣን ላይ እንዲቆዩ እንደሚያስችላቸው ተዘግቧል። የገዢው ፓርቲ ቃል አቀባይ ጊልበርት ባዋራ ለአሶሲየትድ ፕሬስ በሰጡት ቃል ቶጎያውያን በግልጽ ደግፈውናል ብለዋል። ምዕራብ አፍሪካዊቱን አገር ለአርባ አመታት የገዙት አባታቸውን ኢያዴማን የተኩት ፎር ኛሲንግቤ ቶጎን 20 አመታት ለሚሆን ጊዜ እየመሩ ነው። ተቺዎች እንደሚሉት ህገ መንግስታዊ ማሻሻያው የኛሲንግቤን ቤተሰብ ስርወ መንግስት ያስቀጥላል። እስራኤል ፍልስጤማውያን ራፋን ለቀው እንዲወጡ አሳሰበች። የእስራኤል ጦር ኃይል በራፋ ምስራቃዊ ክፍል የሚገኙ ነዋሪዎች ሃን ዩኒስን ጨምሮ የሰብአዊ ረድኤት ክልል ሲል ወደ ገለጸው አካባቢ እንዲያቀኑ ዛሬ ሰኞ አሳስቧል። እስራኤል ማሳሰቢያውን ያወጣችው ራፋ ላይ በእግረኛ ጦር ልትከፍት ካቀደችው ጥቃት አስቀድመው ነው። የእስራኤል መከላከያ ኃይሎች ቃል አቀባይ በአረብኛ ማህበራዊ ሚዲያ ባሰፈረው መልእክት የእስራኤል ጦር ራፋ ውስጥ በሚገኙ አሸባሪ ድርጅቶች ላይ የኃይል እርምጃ ስለሚወስድ በዚህ አካባቢ የሚገኝ ማንኛውም ሰው ህይወቱን አደጋ ላይ ይጥላል ብሏል። እስራኤል በራፋ ለተገደበ ወታደራዊ ዘመቻ እየተዘጋጀች ነው ያሉት የወታደራዊ ቃል አቀባይ በግምት 100 ሺህ የሚሆኑ ሰዎች ቦታውን በተፈቀደው የመውጫ አቅጣጫ ለቀው እንዲወጡ ጠይቀዋል። እስራኤል ሐማስን ለማሸነፍ በራፋ ላይ ጥቃት መሰንዘር አስፈላጊ ነው ብላለች። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና ሌሎች እስራኤል ከግማሽ በላይ የሚሆነው የጋዛ ህዝብ በተጠለለበት አካባቢ መጠነ ሰፊ ጥቃት ከፈጸመች ሰብአዊ ጥፋት ሊደርስ እንደሚችል አስጠንቅቀዋል። ፕሬዚደንት ጆ ባይደን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ዛሬ ሰኞ በስልክ መነጋገራቸውን ዋይት ሀውስ አስታውቋል። ከፍተኛ የሐማስ ባለስልጣን ነዋሪዎች ራፋን ለቀው እንዲወጡ የተሰጠውን ትዕዛዝ መዘዝ የሚያስከትል አደገኛ አባባሽ ብለውታል። የተባበሩት መንግስታት የፍልስጤም ረድኤት ተቋም በማህበራዊ ሚዲያ ዛሬ ሰኞ ባወጣው መልእክቱ እስራኤል በራፋ በምታካሂደው ዘመቻ ተጨማሪ ሲቪሎችን ስቃይ፣ ሞትና ውድመትን ያስከትላል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት የኒውክሌር ተመልካች ተቋም ኃላፊ ራፋኤል ግሮሲ በእስላማዊት ሪፐብሊክ ኢራን ፈጣን የኒውክሌር መርሃ ግብር ላይ ተቋማቸው የሚያደርገውን ቁጥጥር ለማሻሻል ዛሬ ሰኞ ወደ ኢራን በረዋል። ግሮሲ ኢራን ምርጫዋ መሳሪያዎቹን መስራት ከሆነ ለበርካታ የኒውክሌር ቦምቦች መስሪያ በከፍተኛ ደረጃ የተከማቸ የበለጸገ ዩራኒየም እንዳላት አስጠንቅቀዋል። የኢራን ባለስልጣናት የአቶሚክ መሳሪያዎችን ለመስራት ፍላጎቱ ሊኖራቸው እንደሚችል ዝተዋል። የሻሂድ በሄሽቲ ዩኒቨርሲቲ ቻንስለርና የኒውክሌር ፊዚክስ ባለሙያ የሆኑት ማህሙድ ሬዛ አጋሚሪ ለእኛ የአቶሚክ ቦምብ መስራት የአቶሚክ ቦምብ ካለመስራት የቀለለ ነው ብለዋል። ግሮሲ ተቋሙ የኢራን የኒውክሌር ማብለያ ለሚሰጠው ማበልጸጊያ እየዋለ ስለመሆኑ ዋስትና መስጠት እንደማይቻል አምነዋል። ባለፈው ወር ለስካይ ኒውስ ኢራን ውስጥ የምናካሄደው የምርመራ ደረጃ ሊኖረን በሚገባ ደረጃ ላይ አይደለም ሲሉ ግሮሲ አክለዋል። የኢራን መገናኛ ብዙሃን ግሮሲ ዛሬ ከኢራን ውጭ ጉዳይ ሚኒስትር ሁሴን አሚራ አብዱላሂ ጋር እንደሚገናኙ ተናግረዋል። ቴህራን ባለፈው ሚያዝያ እስራኤል ላይ ታይቶ የማይታወቅ የሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች። የእስራኤል የኒውክሌር መርሃ ግብር ኢራን ጥቃት ከመሰንዘር አላቆማትም። ተንታኞች እንደሚሉት ኢራን ትልቅ ጥቃት ያደረሰችበት ቦምብ ራሷን ቢሆን ሳትፈልገው አትቀርም። የቻይናው ፕሬዚደንት ሺ ፈረንሳይን እየጎበኙ ነው። የቻይናው ፕሬዚደንት ሺጂፒንግ ዛሬ ሰኞ ፓሪስ በሚገኘው ኤሊሴ ቤተ መንግስት በፈረንሳይ ፕሬዚደንት ኢማኑኤል ማክሮን አቀባበል ተደርጎላቸዋል። ፕሬዚደንት ሺ ያልተለመደውን የመንግስት ጉብኝት የጀመሩት ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና ከአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደርሌን ጋር የሶስትዮሽ ውይይት በማድረግ ነው። በዓለም አቀፍ ውጥረት በነገሰበት በዚህ ወቅት ግንኙነቶችን መልሶ ለመመስረት በሚያደርጉት በአውሮፓው ጉዟቸው ፈረንሳይ ለሺ የመጀመሪያዋ ናት። ማክሮን በፈረንሳይ የሁለት ቀናት ጉብኝት የሚያደርጉት ሺ ሩሲያ በዩክሬን ያለውን ጦርነት እንድታቆም ያላቸውን ተጽዕኖ እንዲጠቀሙ ግፊት እንደሚያደርጉ ተጠብቋል። መሪዎቹ በኤሌክትሪክ መኪኖች፣ በኮኛክና በመዋቢያዎች ላይ በሚነሱ የንግድ ዝግቦች ላይም ይመክራሉ ተብሎ ይጠበቃል። ሺ በአውሮፓ ቆይታቸው በዋነኝነት የሚያተኩሩት በአውሮፓ ህብረትና በቻይና መካከል ፍትሃዊ የንግድ ግንኙነት እንዲኖር ለማድረግ ነው። እንዲሁም በቻይና የሚደጎሙ ኢንዱስትሪዎች የአውሮፓ ገበያዎችን ውድ ባልሆኑ ቃዎች በማጥለቅለቅ ላይ እንደሆነም ተገልጿል። ከሺ ጉብኝት አስቀድሞ ማክሮን እና ቮንደርሌን በሰጡት መግለጫ ውይይቱ በአውሮፓ ህብረትና ቻይና ግንኙነት ዙሪያ እንደሚኖር ተናግረዋል። ቮንደርሌን አስፈላጊ ሆኖ ሲገኝ ንግድ መከላከያ ዘዴዎችን መጠቀምን ጨምሮ የአውሮፓ ህብረት ኢኮኖሚውን እና ደህንነቷን ለመጠበቅ ቁርጠኝነት በማረጋገጥ ለፍትሃዊ አጸፋ ንግድ መጠቃቀምና የገበያ ተደራሽነትን አስፈላጊነት አጽንኦት ሰጥተዋል። የቻይናው መሪ ነገ ማክሰኞ ወደ ሰርቢያና ሃንጋሪ ያቀናሉ። በመጨረሻም የኦሎምፒክ ሯጭ ኢትዮጵያዊ አትሌት ጠና ነገሪ ከዚህ ዓለም በሞት ተለየ። በማራቶን ውድድር ዝናን ካተረፉት አትሌቶች አንዱ የሆነው የኦሎምፒክ ሯጭ አትሌት ጠና ነገሪ ከዚህ ዓለም በሞት ተለይቷል። እንደ አውሮፓውያኑ በ1992 የጃፓን ፉኮካ ማራቶን፣ በ1991 የኦል አፍሪካን ጌምስ፣ በ1994 የጣሊያን ቬንስ ማራቶንን ጨምሮ በተለያዩ ዓለም አቀፍ ውድድሮች ያሸነፈው አትሌት ጠና በባርሴሎና ኦሎምፒክና በሌሎች ዓለም አቀፍ ውድድሮች አገሩን ወክሎ ተወዳድሯል። አትሌቱ በተለያዩ ዓለም አቀፍ ውድድሮች 8 የወርቅ ሜዳሊያዎችን ጨምሮ በድምሩ 20 ሜዳሊያዎችን ማሸነፉን ለአሜሪካ ድምጽ የደረሰው የህይወት ታሪኩ ያስረዳል። በቀድሞ የወለጋ ጠቅላይ ግዛት በአሁኑ የኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በ1962 ዓ.ም የተወለደው አትሌት ጠና ባደረበት ህመም በአገር ውስጥና በውጭ ህክምና ሲከታተል ቆይቶ ባለፈው ሳምንት አርብ ሚያዝያ 25 ቀን 2016 ዓ.ም በአዲስ አበባ አዲስ ህይወት ሆስፒታል በህክምና ላይ ያለ በ54 ዓመቱ ማረፉ ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቱ ህልፈት የተሰማውን ሐዘን ገልጿል። የአትሌቱ ስርዓተ ቀብር ዛሬ ሰኞ ሚያዝያ 28 ቀን 2016 ዓ.ም በአዲስ አበባ ሰዓሊተ ምህረት ቅድስተ ማርያም ቤተክርስቲያን ተፈጽሟል። አትሌት ጠና ነገሪ ባለትዳር የነበረ ሲሆን የሶስት ወንድና የአንድ ሴት በድምሩ የአራት ልጆች አባት ነው። አድማጮች፣ ለምሽቱ የተጠናቀረው የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅት ወደ አስማማው መልሳችኋለሁ። The Voice of America.
ለዓለም ዜናዎቹ ደረጀ ደስታን በጣም አመሰግናለሁኝ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የሰኞ ሚያዝያ 8 2016 ዓ ም የምሽቱን ዝግጅታችን ነው።
የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር የተመሳሳይ ስለሆኑ በቀላሉ በቶሎ ለማግኘት እንዳልኩ በጣም ያስቸግራል እና በሽታው ሲገኝ በጣም ቆይቶ አስቸጋሪ ደረጃ ላይ ደርሶ ነው። ትልቁ ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት፣ በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው።
የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው ዶክተር አሌክስ አካሉ ናቸው። በሁለተኛው አጋማሽ የሐኪሙን የጠየቁ ቅንብራችን በገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር ህመም አዲስ ተስፋ ስለፈነጠቀው ሕክምና ሙያ ማብራሪያን ያጋሩናል። በሰዓቱ ወደ እናንተ ይደርሳል። አድማጮቻችንና ተመልካቾቻችን፣ በምሽቱ ሌሎች የአሜሪካ ድምፅ ባልደረቦቻችንም ከእኛ ጋር አብረን እያመሹ ይገኛሉ። በምስልና ድምፅ ቅንብር ሲሴ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውን ጨምሮ ሌሎች የአሜሪካ ድምፅ ባልደረቦቻችንም ከእኛ ጋር አብረውን አሉ። እያስተናገድኳቸው ያለሁት አስማማየ ነው ነኝ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሜ ከራዲዮ በቴሌቪዥን በተጨማሪ በሌሎች የዌብሳይትና የማህበራዊ ድረ ገጽ አማራጮቻችን ተከታትሉት። በድጋሜ ላስታውሳችሁ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። ተከታተሉን። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ባለፈው ሳምንት ቅዳሜ ጣለው ከባድ ዝናብ ባስከተለው ጎርፍ 5 ሰዎች መሞታቸውን የዞኑ አስተዳደር አስታወቀም። ብሔራዊ ሜትሮሎጂ ኤጀንሲ በደቡብ የአገሪቱ ክፍል ከመደበኛ በላይ የሆነ የዝናብ መጠን እንደሚቀጥል ገልጾ ተመሳሳይ አደጋዎች ሊከሰቱ እንደሚችሉም አሳስቧል። ዮናታን ዘብዴዎስ ተጨማሪ አለው።
በሐላባ ዞን ወራ ዲጆና በቁልቶ ከተማ ዙሪያ ወረዳዎች ባለፈው ሳምንት ቀዳሜ ሚያዝያ 26 ቀን 2016 ዓ.ም ምህረት በተከሰተው የጎርፍ አደጋ የአምስት ሰዎች ህይወት ማለፉን የዞኑ አስተዳደር የኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ ሀሩን አህመድ ለአሜሪካ ድምጽ በስልክ አስተዋውቀዋል።
በዚህ ጎርፍ 3 ልጆች ከብት አገድ ልጆች ድንገት የመጣ ጎርፍ ይዟቸው ሲሄድ እነሱን ለማጣል ተከታተለ ነበር አንድ ጎልማሳም ጭምር ውሃ ወስቶታል ማለት። ስለዚህ በአንድ ወረዳ ላይ 4 ሰው ሞቷል። በተመሳሳይ መልኩ አቶቴ ወረዳ ላይ አንድ ሰው እንደዛው በተመሳሳይ መልኩ ሞቷል። በአጠቃላይ በአምስት ሰዎች ላይ የሞት አደጋ ደርሷል።
የጎርፍ አደጋው ከሰው ህይወት በተጨማሪም ከ30 ሄክታር በላይ መሬት ላይ የነበሩ ልዩ ሰብሎችን ማውደሙና ሌሎች ጉዳቶችን ማድረሱንም ኃላፊው ተናግሯል።
የቤት እንስሳት ወደ 14 ፍየሎች ጉዳት ደርሶባቸዋል። ቅድመ በልግ ላይ በተሰሩ ሰብሎች ላይም በተመሳሳይ መልኩ አደጋ ደርሷል። በከተማም እንደ በተመሳሳይ መልኩ ቁሊቶ አጠቃላይ ሆስፒታል ላይ ከፍተኛ ጎርፍ ገብቶ በተወሰነ መልኩ የህክምና መስጫ መሳሪያዎች ላይ ጉዳት አድርሷል። የህክምና አገልግሎትንም በተወሰነ መልኩ ማስተጓጎል ችለዋል ማለት ነው። ስለዚህ በከተማም አንዳንድ ቀበሌዎች ላይ ቤታቸውን ሙሉ ሙሉ ጎርፍ ውሃ ያዘባቸው፣ ንብረታቸውን የጎዳባቸው አርሶ አደሮች አሉ።
ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሶስት ሰዎች አስክሬን መገኘቱና የሌሎች ሟቾችን አስክሬን ለማግኘት የፍለጋ ስራ እየተከናወነ እንደሚገኝ ኃላፊው አቶ ሀሩነ ጠቁሟል። በተከሰተው የጎርፍ አደጋ ከፍተኛ የሆነ የመሬት መሰንጠቅ መከሰቱን የጠቆሙት ኃላፊው በሐላባ ዞን ዋራ ዲጆና በቁልቶ ከተማ ዙሪያ ወረዳዎች በ2008ና በ2009 ዓ ም ተመሳሳይ አደጋዎች አጋጥሞ እንደነበር ማስታውሰዋል።
ወረዳጆ ወረዳ ወዳና ባለካዝ ከፍተኛ ጎርፍ ተከስቷል። ከዚህ ቤት በጣም ብዙ ቤቶችን ብዙ ሰው አፈናቅሎ ብዙ ንብረት አውድሟል። ግን ያኔ ይህላል ከፍተኛ የሰው ሞት አደጋ አልደረሰም። ያኔ የሞተው አንድ ሰው ነው። ግን በጣም ብዙ ሰው ተፈናቅሏል። ብዙ ንብረት ወድሟል። ከሐዋሳ ጀልባ ሁሉ አምጥተን በትልቅ ሀይቅ ፈጥሮ ሰዎችን በጀልባ ሁሉ የማጓጓዝ ስራ ተሰርቷል። ከዚህ ቤት ግን በዛም በተከሰተ ጊዜ ይህላል የሰው ጉዳት የሰው ሞት አልደረሰም። በዚህ ዙር ነው እንግዲህ በድንገት በማይታሰብ መልኩ ከፍተኛ ሁለተኛ ሆነ ህዝብ አምስት ሰው ቀላል አይደለም። አምስት ሰዎች እስካሁን አልፈዋል። ንብረትን በተወሰነ መልኩ ጉዳት ደርሷል። በእርግጥ ከዚህ ፊት ጉዳት በደረሰባቸው አካባቢዎች በተደረገው ጥንቃቄ ሰው ከዝቅተኛ ቦታና ውሃ በሚያስመሱ አካባቢዎች ቤቱን ወደ ላይ ከፍ አድርጎ ከፍተኛ ቦታ ቤት እንዲሰራ በመደረጉ ከዚህ ፊት ችግር በፈጠረባቸው አካባቢዎች ላይ ዘንድሮ በዚህ ሰዓት ላይ ችግር አልተከሰተም። ይህ ከዚህ ፊት ብዙ ችግር በማይከሰትባቸው አካባቢዎች ሞት ደረጃ አደጋ ደረሰ።
የብሔራዊ ሜትሮሎጂ ኤጀንሲ የረጅም ጊዜ ትንቢያ ከፍተኛ ባለሙያ በቃሉ ታምነም በደቡባዊ ኢትዮጵያ ከመደበኛ በላይ የሆነም የዝናብ መጠን መጣሉን እንደሚቀጥል ጠቁመው አደጋውም ከዚሁ ከፍተኛ ዝናብ ሰጪ ሁኔታ ጋራም የተያያዘ እንደሆነ አስረድተዋል።
ደቡብና የደቡብ ምስራቅ የሀገራችን ክፍል ዋነኛ የዝናብ ቦታቸው እንደሆነ ይታወቃል። በዚህ ወቅት ነው በአመት ከ50% በላይ የሆነውን የዝናብ ድርሻቸውን የሚያገኙት። ከግንቦት ባለው ወቅት ነው ደቡብ ኢትዮጵያን ጨምሮ የሲዳማ ደቡብ ምዕራብና አብዛኛው የሶማሌ እና የደቡብ ኦሮሚያ አካባቢ ዋነኛው ወቅታቸው ነው አሁን ያለው ሁኔታ ማለት ነው። ስለዚህ ኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅት ከመግባቱ በፊት ትንበያ በየጊዜው ከአንድ ወር ቀደም ብሎ የሚሰጥበት ሁኔታ ነው ያለው። የደቡብ አጋማሽ ሀገሪቱ ክፍሎች ላይ ደቡብ ምስራቅ ሶማሌ ጨምሮ ከባበር ዝናብ ሊሆን እንደሚችል ትንበያ በየጊዜው እየፈጠነ ያለበት ሁኔታ ነው ያለው እና ወቅቱም ገና ይህን ሚያዝያና ሙሉ ግንቦትም ድረስ የሚሄድበት ሁኔታ ነው ያለው።
አቶ በቃሉ በመጪዎቹ ቀናትና እስከ ግንቦት ወር ማብቂያ ድረስ ከፍተኛ የዝናብ መጠን እንደሚኖር ተናግረው ተገቢው ጥንቃቄ እንዲደረግ ማሳስቧል።
እኛ እንደ ጥቅል እንግዲህ አሁን እዚህ ከባድ ዝናብ ሊኖርባቸው የሚችሉ ቦታዎችን ነው በተለይም የአፍሪካ ሚያ በምሰጥበት ጊዜ በዞን ደረጃ ነው እየተነተነን ምስለሆነ እነዚህ አካባቢዎች ልክ ከመደበኛ በላይ ዝናብ ሊኖር ይችላል እና የሚመለከተው ክፍልም እንዲጠነቀቅ ያው ቤታ በዞን ደረጃ ነው አሁን ባለ ሁኔታ ሚያ እየፈጠነ ያለንበት።
በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ከኢትዮጵያ መንግስት ጋር በሰሩት ቅድመ ትንበያም ከባድ የጎርፍ አደጋ የሚከሰትባቸውን አካባቢዎችን ለይተዋል። በተጨማሪም በአገሪቱ ከየካቲት እስከ ሰኔ የበልግ ወቅት የጎርፍ አደጋም ቅድመ ጥንቃቄ ማድረግ እንደሚገባም አስታውቀው ነበር። በዚህ ሁኔታ ተገቢውን ሰብአዊ ድጋፍ ለማቅረብ የገንዘብና የቁሳቁስ ድጋፍ እጥረት ስለመኖሩም ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። አሁን ደግሞ የትንታኔ መጽሔት ይቀጥላል። የትንታኔ መጽሔት የመጀመሪያ ቅንብራችን ጋምቤላን ይመለከታል። በጋምቤላ ክልል ባለፈው ሳምንት ቅዳሜ ታጣቂዎች በሕዝብ ማመላለሻ አውቶቡስ ላይ በፈጸሙት በተባለ ጥቃት 7 ሰዎች መቁሰላቸውን የአካባቢው ነዋሪዎች ገለጹ። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታልም የጥቃቱ ሰለባ የሆኑ 7 ቁስለኞችን እያከመ እንደሚገኝ ለአሜሪካ ድምፅ አስታውቋል። የጋምቤላ ሕዝቦች ዲሞክራሲያዊ ንቅናቄ ፓርቲ በበኩሉ የክልሉ መንግስት አጥፊዎችን ለሕግ እንዲያቀርብ ጠይቋል። የክልላዊ መንግስቱ የሰላምና ጸጥታ ቢሮ ደግሞ ጥቃት ፈጻሚዎችን ለመያዝ ክትትል እያደረገ እንደሆነ ገልጾ ሕዝቡን በጥቆማ እንዲተባበረው ጥሪ አቅርቧል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ከትላንት በስቲያ ቅዳሜ ሚያዝያ 26 ቀን 2016 ዓ.ም ከኢታንጎ ወረዳ ወደ ጋምቤላ ከተማ ሲጓዝ በነበረ የሕዝብ ማመላለሻ አውቶቡስ ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ስሜ እንዳይጠቀስ ያሉ አንድ አስተያየት ሰጪ ጥቃቱ ከጋምቤላ ከተማ በ7 ኪሎ ሜትር ርቀት ላይ መፈጸሙን ይገልጻሉ።
ወደ ጋምቤላ 7 ኪሎ ሜትር ከኒወር ቤተሰብ ቢባል መንደር አለ። ጋምቤላ ዋና ከተማ ወደ 7 ቤተሰቦች ተጎድተዋል።
የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮን ጎኝ በበኩላቸው ባለፈው ሳምንት ቅዳሜ 7 የጥቃቱ ተጎጂዎች ወደ ሆስፒታሉ መግባታቸውን አስታውቀው የተወሰኑት እስካሁን ሕክምና እየተደረገላቸው እንደሆነ አመልክተዋል።
7 ናቸው። 2 ዝም ብሎ መኪና ዝም ብሎ መታወት ምናምን ነው እና 5ቱ ደግሞ ዳይሬክት ቤት ነው ያገኛቸው። ከ5ቶቹ ውስጥ ደግሞ 2ቱ ትንሽ ከበድ ይላል፣ እግሩ ውስጥ ትንሽ ስብራት አለው። ይህም ያሰጋ ስፋራትን ማለት ነው።
7 ሰው ቆስለዋል። አሁን በምን ሁኔታ ላይ ይገኛሉ?
አይ ደህና ናቸው። 2 ወደ ቤት ወስደናቸዋል፣ ወደ ቤታቸው ሄዷሉ። 5ቱ አሉ ዝም ብሎ ለጀነራል ኢቫሌሽን ምናምን አሉ፣ ግን ደህና ናቸው።
የጋምቤላ ሕዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ሳይመን ቱት በበኩላቸው የሕዝብ ማመላለሻ አውቶቡሱ 60 ሰዎችን እንደጫነ ከኢታንጎ ወረዳ ተነስቶ ወደ ጋምቤላ ከተማ ሲጓዝ የአቦል ከተማን እንዳለፈ በጋምቤላ ከተማ አቅራቢያ በታጣቂዎች ተኩስ እንደተከፈተበት ተናግረዋል። በዚያ መስመርና አካባቢ ተደጋጋሚ ጥቃቶች እንደሚፈጸሙ ያወሱት አቶ ሳይመን መንግስት ሊቆጣጠረው ይገባል ብለዋል።
መንገድ ላይ ጥቃት መሰንዘር የችግር ተግባር ነው። እንደዚህ አይነት ነገር የሚያደርጉት ማን እንደሆኑ አላማቸው ምን እንደሆነ መግለጽ የነበረበት ኃላፊነት ያለው የክልሉ መንግስት ነው። ወንጀለኛውን ህግ ማቅረብ አለበት። እንደዚህ አይነት ወንጀል በደንብ በትክክል መቆጣጠር አለበት። ወይም ከአቅሙ በላይ የሚሆን ጊዜ ካለ ለፌዴራልን መንግስት መቅረብ ይጠበቅበታል።
የጋምቤላ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ ባጓል ጆክ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ደግሞ በአካባቢው እንዲህ አይነት ጥቃት ሲፈጸም የአሁኑ ለ3ኛ ጊዜ እንደሆነ ገልጸዋል። ቅዳሜ ዕለት ጥቃት ተፈጸመበት የተባለው የሕዝብ ማመላለሻ አውቶቡስ በእጀባ ከተንቀሳቀሱት ተሽከርካሪዎች አንዱ እንደነበር አቶ ባጓል ጠቅሰው ከሌሎቹ ተለይቶ ወደ ኋላ በመቅረቱ ለጥቃት መዳረጉን አስረድተዋል። ጥቃት ፈጻሚዎቹን ለመያዝም ክትትል እየተደረገ ነው ብለዋል።
ስለዚህ እንደ መንግስት እኛ ስራ የሰራንበት ነው። ጥቁማ ብንምናገኝበት ዙሪያ ይህ እዚህ አካባቢ ያሉ ካለ ወደ አሁን ያው ስራ ቤቱ እናሰምራለን። እነሱ ጋር ወደ ቁጥጥር ላይ መግባት የሚችሉበት መንገድ ማመቻቸት ነው። ስለዚህ ያው ማህበረሰቡ ያው በመረጃ እንዲጠገፉ ትብብራችን ጠይቃሉ። ከማይበርሰብ ማለት ነው።
የጋምቤላ ሕዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱትም እንደዚሁ ይህን መሰል ጥቃት ለማስቆም በሚደረገው ጥረት ሕዝቡ እንዲተባበር ጥሪ አቅርበዋል። ከዚህ ቀደም መጋቢት 18 ቀን 2016 ዓ.ም ከጋምቤላ ከተማ ወደ ኑዌር ዞን ሲጓዝ በነበረ የሕዝብ ማመላለሻ አውቶቡስ ላይ ተፈጸመ በተባለ ተመሳሳይ የታጣቂዎች ጥቃት 5 ሰዎች መገደላቸውን ዘግበናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተከታዩ የትንታኔ መጽሔት ቅንብራችን ደግሞ የናይሮቢ ነዋሪዎች ቻይናውያን ካለቅድ የሚገነቧቸው ሰማይ ጠቀስ ህንፃዎች ችግር እየፈጠሩብን ነው ስለማለታቸው የሚመለከተውን ከኬንያ ያገኘነውን ዘገባ ነው። በኬንያ ዋና ከተማ ናይሮቢ ዙሪያ የሚኖሩ አንዳንድ ነዋሪዎች በአካባቢያችን በተለይም በቻይና ኩባንያዎች ህገ ወጥ በሆነ መንገድ የሚካሄዱ የህንፃ ግንባታዎች በሚመለከት ተቃውሞ በማሰማት ላይ ናቸው። ጁማ ባጃንጋ ከናይሮቢ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች።
ናይሮቢ ጥጋት ላይ የምትገኘው የኪሊማኒ ቀበሌ ነዋሪዎች በአካባቢያቸው ህግን ባልተከተለ መንገድ የሚከናወነው ግንባታ ስጋት ላይ ጥሎናል እያሉ ናቸው። ይህንን ስጋት ከሚያሰሙት መካከል አንዷ ጆሬቲች ሲይ ናቸው።
What we are suffering from now is unplanned construction. If you don't have sewage, you don't have wider roads, you don't have fire stations, you don't have enough schools.
በሁሉ ግዜ ያሰቃየን ያለው ያለቀደም ከድ ግንባታ ነው። የፍሳሽ ማስወገጃ ይሰሩም ሰፋፊ መንገዶች የእሳት አደጋ መከላከያ ጣቢያዎች በቂ ትምህርት ቤቶችም ሆነ ሆስፒታሎች አይሰሩም። በቃ ዝም ብለው መኖሪያ ህንጻ ያለቀደም ግንባታ ነው ያዙት።
የሰማይ ጠቀስ ህንጻዎች ግንባታውን በመቃወም ድምጻቸውን ከሚያሰሙት መካከል የኪሊማኒ ነዋሪዎች ይገኙባቸዋል። አልፍሬድ ኦማኒያ ኤኮቢልድ አፍሪካ የተባለ የከተማ ልማት አማካሪ ኩባንያ ዋና ስራ አስፈጻሚ ናቸው።
A lot of the buildings that we are seeing around here do not even meet that same city hall's development control requirements.
እዚያ አካባቢ የሚታዩት በርካታ ህንጻዎች የማዘጋጃ ቤቱን የልማት ግንባታ ቁጥጥር የሚጠይቀውን ግዴታ እንኳን አያሟሉም። ግን በማዘጋጃ ቤቱ ፈቃድ ተሰጥቷቸዋል። ማዘጋጃ ቤቱ በሙስና የተዘፈቀ ነው። ይህንን በእርግጠኝነት ልነግር እችላለሁ።
የማህበራዊ ደህንነት ተሟጋቿ የኬሊማኒ ነዋሪ ጆሬቲች ሲ የቻይና ኩባንያዎቹ ህግን ባልተከተለ መንገድ ግንባታቸውን የሚያካሂዱት የሙስና ተግባር እየፈጸሙ ነው ይላሉ።
And I really call out the Chinese Property Developers Association here.
የቻይናውያን የልማት ግንባታ ማህበሩ በዚህ ጉዳይ አለበት። አብረው ነው የሚሰሩት። እዚህ ሀገር ለሙስና ድራጎት ያሳፈሰፉ ሰዎች መኖራቸውን ስለሚያውቁ በደንብ እየተጠቀሙበት ነው።
የከተማ አስተዳደሩ ሹማምንት ምላሽ እንዲሰጡ ቪኦኤ ላቀረበው ጥያቄ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የቻይና የህንጻ ግንባታ ኩባንያዎችም መልስ አልሰጡም። የመጣኔ ሀብት ባለሙያው ጂ ኢራኪ በበኩላቸው የቻይና የህንጻ ስራ ተቋራጭ ኩባንያዎች የኬንያን የግንባታ ኢንዱስትሪ ጥራት አሳድገዋል ነው የሚሉት።
Rest of the competition. I think that is good to raise the Kenyan construction industry, the Kenyan expertise.
ፎድ ድሪሰራ ያ የኬንያን ግንባታ ኢንዱስትሪ አሳድገዋል። ኬንያውያን ባለሙያዎችም ይማሩበታል። ይህ ሲሆን የሚጠቀመው ተገልጋዩ ነው። ምክንያቱም ተወዳዳሪ ከሌለ የማይረባ ስራ ሰርቶ ማቅረብ ይከተላል።
የኬንያ ህገ መንግስት የሀገሪቱ ዜጎች በሚመለከቷቸው የአስተዳደር ውሳኔዎች ውስጥ እንዲሳተፉ መደረግ ያለበት መሆኑን አስቀምጧል። የኬንያ የነዋሪዎች ማህበራት ጥምረት የተባለ ተቋም ዋና ስራ አስኪያጅ ሄንሪ ኦቼንግ በዚህ ጉዳይ ላይ ህጉ አለ፣ ችግሩ ተግባራዊ አለመደረጉ ነው ብለዋል።
Whereas the law provides very elaborately about public participation and we have
ህዝባዊ ተሳትፎ መኖር እንዳለበት በህጉ ላይ በግልጽ ተቀምጧል። ይህን የሚመለከት በቂ ህግ አለን። በህጉ አተገባበር ላይ ግን የይስሙላ ስራ ነው የሚሰራው። አስቀድሞ ራሳቸው ውሳኔ ከሰጡ በኋላ ህዝቡ ይሳተፍበት ብለው የሚጠሩ የመንግስት ባለስልጣናት አሁንም አሉ። ያው አድርገናል ለማለት ያህል ነው።
ሰሞኑን ኬንያ ውስጥ በህይወትና በንብረት ላይ ጉዳት ያደረሰው ከባድ ዝናብና የጎርፍ መጥለቅለቅ አስቀድሞም ያለ ህጋዊ እቅድ በሚፈጸሙት ግንባታዎች ምክንያት የተፈጠሩትን ችግሮች እንዳባባሰ የኬንያ ነዋሪዎች ማህበራት ጥምረት ቡድኑ ተጠሪ ኦኒየ ይናገራሉ።
ሰማይ ጠቀስ ህንጻዎቹ ሲያልቁ፣ በተለይም እነዚህ ሰፊ መሬት ይዘው እየተገነቡ ያሉት ህንጻዎች ግንባታቸው ሲጠናቀቅ አካባቢው እንዳለ ኮንክሪት በኮንክሪት ነው የሚሆነው። እሺ ውሃው ወዴት ይሄዳል?
የዓለም ባንክ በሰጠው ትንበያ መሰረት እንደ አውሮፓውያን የዘመን አቆጣጠር 2050 ላይ ከዓለም ህዝብ 70% የከተማ ነዋሪ ይሆናል። እንደ ናይሮቢ ያሉ ከተሞች ታዲያ ከወዲሁ እቅድ ማዘጋጀታቸው ወሳኝ መሆኑን የዘርፉ ባለሙያዎች እያሳሰቡ ነው።
አሁን ደግሞ ዋሽንግተን በዚህ ሳምንት የተመለከተው ቅንብራችን ወደ እናንተ እናደርሳለን። ፍልስጤማውያን በመደገፍ የሚደረገው ተቃውሞ መጪው ምርጫ ላይ ተጽዕኖ ሊኖረው ይችላል ተብሏል። ፍልስጤማውያን የሚደግፉ ተማሪዎች በዩኒቨርሲቲው ግቢ የነበረውን በድንኳን የመቀመጥ ተቃውሟቸው እንዲነሳ የተደረገ ቢሆንም አሁንም ግን በአቋማቸው እንደጸኑ ነው። ተቃውሞዎቹ የሚቀጥሉ ከሆነ ተንታኞች እንደሚሉት በያዝነው ዓመት በሚደረገው የአሜሪካ ፕሬዚዳንታዊ ምርጫ ላይ ተጽዕኖ ሊኖራቸው ይችላል። ቬሮኒካ ባልደራስ ኢግሌሲያስ የላከችው ዘገባ አለ፣ እንግዶ ወልዴ እንደሚከተሉ ያቀርበዋል።
ባለፈው ቅዳሜ በቨርጂኒያ ዩኒቨርሲቲ ከ20 በላይ የሚሆኑ የፍልስጤማውያን ደጋፊዎች በፖሊስ ተይዘው ድንኳናቸውም እንዲፈርስ ተደርጓል። እንዲህ አይነቱ እርምጃ ግን ተቃዋሚዎቹን ተስፋ የሚያስቆርጥ አልሆነም። በሚሽጋን እንደታየው አብዛኞቹ በምረቃ ሥነ ሥርዓት ላይም ተቃውሟቸውን ሲገልጹ ታይተዋል። በኒውዮርክ ኮሎምቢያ ዩኒቨርሲቲ ባለፈው ማክሰኞ ፖሊስ በተቃዋሚዎች ተይዞ የነበረን ሕንፃ ካስለቀቀ በኋላ የከተማዋ ከንቲባ ኤሪክ አዳምስ ትናንት እሁድ በኢቢሲ ቴሌቪዥን ቀርበው በምረቃ ስነ ስርዓቶች ወቅት ህግ አስከባሪዎች ሰላም እንዲሰፍን እንደሚያደርጉ አስታውቀዋል።
ስራችንን እንሰራለን። ተቋማቱ የምረቃ ስነ ስርዓቱን ለማካሄድ ከወሰኑና ተማሪዎች ከቤተሰባቸው ጋር ጥሩ ጊዜ እንዲያሳልፉ ከተፈለገ በሰላማዊ መንገድ መፈጸሙን እናረጋግጣለን።
ፕሬዚደንት ጆ ባይደን ተቃውሞዎችን በተመለከተ ባለፈው አሙስ አስተያየታቸውን ሰጥተዋል። የምርጫ ዘመቻቸው ተባባሪ ሊቀመንበር ሚች ላንድሩ ትላንት በሲኤንኤን ቴሌቪዥን ቀርበው የባይደንን መልእክት አጽንኦት ሰጥተው አስተላልፈዋል።
Everybody has a right to protest, but they have to protest peacefully. If they're protesting violently,
እያንዳንዱ ሰው የመቃወም መብት አለው። ነገር ግን ሲቃወሙ በሰላማዊ መንገድ መሆን አለበት። ሁከት የሚፈጥሩ ከሆነ ግን ሊቆም ይገባል። ለሁከት ቦታ የለንም። ለጸረ ሰላማዊነት ቦታ የለንም። እስልምና ለሚያስፈራቸው ቦታ የለንም።
የሪፐብሊካን ፓርቲውን እንደሚወክሉ የሚጠበቁት ዶናልድ ትራምፕ በበኩላቸው በፍልስጤማውያን ደጋፊዎች ላይ የሚያሰሙትን ትችት ትላንት እሁድ በድጋሚ አቅርበዋል። ትሩዝ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው ባሰፈሩት መልእክት የሚያሰጉ ብለው ለገለጿቸው ተቃውሞዎች ዋናው ምክንያት ጆ ባይደን እንደሆኑ አመልክተዋል። የሚቺጋን ዩኒቨርሲቲው የፖለቲካ ሳይንቲስት ማይክል ትሩጎ ለቪኦኤ በስካይፕ እንደተናገሩት ትራምፕ ያንን የሚሉት በድጋሚ ለመመረጥ በሚያደርጉት ጥረት የሚጠቀሙበት የፖለቲካ ስትራቴጂ አካል በመሆኑ ነው።
And he wants them to stop. He wants protesters including
ተማሪዎችን ጨምሮ ሌሎችም ተቃዋሚዎች ተይዘው ከግቢው እንዲወጡ ነው ትራምፕ የሚሹት። ፕሬዚዳንቱ በዚህ ጉዳይ ላይ ምንም ቁጥጥር እንደሌላቸው ያውቁም ወይም ይህን እውነታ መቀበል አይፈልጉም።
ማይክል ትሩጎ ጨምረው እንዳሉት ተቃውሞዎቹ የሚቀጥሉ ከሆነ በመጪው ህዳር በሚደረገው ፕሬዚደንታዊ ምርጫ ላይ ተጽዕኖ ሊኖራቸው ይችላል።
Generally do favor Donald Trump because
ተቃውሞዎቹ በአጠቃላይ ሲታይ ትራምፕ ሊጠቅሙ ይችላሉ። ምክንያቱም ካብዛኛው ደጋፊዎቻቸው አቋም ጋር የሚቃረኑ ናቸው። እነዚህ ደጋፊዎቻቸው በምርጫው ሊሳተፉ የሚችሉ ናቸው። በሌላ በኩል ተቃውሞዎቹ በወጣቶች ዘንድ የምርጫ ተሳትፏቸውን ሊጎዳ ይችላል። እነዚህ ደግሞ በአብዛኛው ዲሞክራቶች ሲሆኑ ጆ ባይደን ሊደግፉ የሚችሉ ናቸው።
ፕሬዚደንት ባይደን ነገ ማክሰኞ በአይሁዶች ላይ የተፈጸመውን ፍጅት ለማሰብ ዋሽንግተን ውስጥ በተቋቋመው ሙዚየም በሚያደርጉት ንግግር ጸረ ሰላማዊነትን ለመታገል ስለተደረገው ጥረት ይናገራሉ ተብሎ ይጠበቃል። ትራምፕ ደግሞ ላለባቸው የወንጀል ክስ ኒውዮርክ በሚገኘው ፍርድ ቤት ሲመላለሱ፣ እንዲሁም በመጪው ቅዳሜ ኒውጀርሲ ላይ ለሚያደርጉት የምርጫ ዘመቻ ሲዘጋጁ ሳምንቱን ያሳልፋሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
ቀጣዩ ዘገባችንም እንዲሁ የዩናይትድ ስቴትስ የ2024 ምርጫን ይመለከታል። የእስያ ተወላጅነት ያላቸው አሜሪካውያን ለመምረጥ ብቁ የሆኑ መራጮች ቁጥር በፍጥነት እየጨመረ ከመጣባቸው የዩናይትድ ስቴትስ ማህበረሰቦች ውስጥ መሆናቸውን ፒው የምርምር ማዕከል አስታወቀ። የቁጥራቸውን መጨመር ድምጻቸውን ለማግኘት የሚፈልጉት ፕሬዚዳንታዊ እጩዎች ጆ ባይደንና ዶናልድ ትራምፕ የትኩረት አይናቸውን እንዲያሳርፉባቸውም ያደርጋል። የአሜሪካ ድምፁ ስካስተርንስ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
በመጪው ህዳር ወር በሚካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሊሰጡ የተመዘገቡት ትውልደ እስያ አሜሪካውያን መራጮች ቁጥር ጆ ባይደን እና ዶናልድ ትራምፕ በተወዳደሩበት በቀደመው ምርጫ ከነበሩት መራጮች ቁጥር በ2 ሚሊዮን ገደማ ከፍ ብሏል። ይህም አሪዞናን፣ ጆርጂያንና ኔቫዳን በመሳሰሉት ባይደንና ትራምፕ ብርቱ ፉክክር የሚያደርጉባቸው ግዛቶች ውስጥ እነዚህ መራጮች ልዩነት ሊያመጣ የሚችል ትልቅ አቅም እንዲኖራቸው አድርጓል ይላሉ ትውልደ እስያ ፓሲፊክ ደሴት አሜሪካውያን መራጮች የሚባል ስብስብ የመራጮች አንቂ የሆኑት ክሪስቲን ቼን።
When campaigns are looking for additional votes because, you know, elections are being won,
ተፎካካሪዎች የሚሸናነፉት እጅግ ጠባብ በሆነ የድምጽ ብልጫ ስለሆነ የምርጫ ዘመቻዎች ተጨማሪ የመራጭ ድምጽ ለማግኘት ይሰራሉ። በመሆኑም በእስያዊ አሜሪካዊው መራጭ ላይ ያተኩሩ በጣም ይጠቅማቸዋል። ምክንያቱም እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት በተካሄደው ምርጫ ድምጽ ከኛ መራጮች ውስጥ 21 ከመቶ ለመጀመሪያ ጊዜ ድምጽ የሰጡ መራጮች ናቸው። ስለዚህ በጣም ተበረታተናል።
እስያውያን አሜሪካውያን መራጮች ከፕሬዝደንታዊ እጩ የሚጠብቁት ምንድነው? ቪኦኤ አንዳንዶቹን ጠይቋል። ከተጠየቁት መካከል አንዱ ሳማናንግ ሂዮሚን እንዲላሉ
To me I'm looking for a good energy
እኔ የምፈልገው ጥሩ ብርታት ያለው ሰው በደንብ ማሰብ የሚችል አጠገቡ ያሉት የሚሉትን ሳይጠብቅ ራሱ ትክክለኛ ውሳኔ መውሰድ የሚችል ፕሬዝዳንት ነው።
የእጩ እድሜ ጉዳይ አያሳስበኝም ያሉት ደግሞ ሃንጋና ደሳልቮ ናቸው።
To me, it doesn't matter with the age, as long as they could do the work and they could get the...
እኔ ስራቸውን መስራት እስከቻሉ የሁሉም ዜጎች ኑሮ እንዲሻሻል ጥሩ የስራ እድል እንዲኖር እስከረዱና ጦርነትን ሊከላከሉልን የሚሞክሩ እስከሆኑ ድረስ የእድሜያቸው ጉዳይ አያሳስበኝም። ሁሉም ሰው ትልቁ ጉዳይ አድርጎ የሚያየው ይህንን ነው ብዬ አምናለሁ።
ሶፊያ ኦመርት በሰጡት አስተያየት ለአዲሱ ትውልድ ቦታ መልቀቅ አስፈላጊ ነው ብለዋል።
I like to see more younger people in power.
እኔ ወጣቶች ስልጣኑን ቢይዙ ደስ ይለኛል፣ ምክንያቱም እነሱ የተሻለ ጊዜም በተለይም ደግሞ የተሻለ አቅምም ይኖራቸዋል። በእድሜ ገፋ ያሉት የላቸውም ማለት ሳይሆን ቦታውን ለአዲሱ ትውልድ መልቀቅ ይገባል ማለት ነው።
ናታሊ ቮም ተመሳሳይ ሐሳብ ነው የሰጡት።
I really think that everyone
እኔ በበኩሌ በአሁኑ ጊዜ ሁሉም ለፕሬዝዳንትነት የሚወዳደሩት እጩዎችም ሆኑ አብረዋቸው ለምክትል ፕሬዝዳንትነት የሚወዳደሩት እጩዎች የአዲሱ ትውልድ አባላት መሆን አለባቸው ብዬ አጥብቄ አምናለሁ።
ትውልድ እስያ አሜሪካውያንን የፓሲፊክ ደሴት አካባቢና የነበሮቹ የሃዋይ ማህበረሰብ መራጮችን በዚህ ምርጫ በጣም የሚያሳስባቸው ጉዳይ የመጣኔ ሀብቱና የውጭ ፖሊሲ ጉዳይ መሆኑን አሶሲየትድ ፕሬስ ባለፈው ዓመት ያካሄደው የህዝብ አስተያየት ግምገማ ይጠቁማል። ከተጠየቁት 10 ሰዎች መካከል 3ቱ የዋጋ ግሽበቱና የኢሚግሬሽን ጉዳይ ዋና ትኩረታቸው መሆኑን ነው ያመለከቱት። ሲሻን ሳውቲማት ቪኦኤ ካነጋገራቸው መካከል አንዱ ናቸው።
I think it's more the immigration because I've seen a lot of the
እኔ በይበልጥ ትኩረት የሚሰጠው ለኢሚግሬሽን ጉዳይ ይመስለኛል፣ ምክንያቱም ከእስያ ማህበረሰብ የሆኑ ብዙ ሰዎችና በርካታ ሰዎች ወደ ካምቦዲያ እንዲመለሱ እየተደረገ መሆኑን አይቻለሁ። ስለዚህ ኢሚግሬሽንን በሚመለከት ብዙ ለማወቅና ሰዎችን ለመርዳት እዚህ ሆነን ምን ለማድረግ እንደምንችል ለማወቅ ፈልጋለሁ።
ሃቪየር ኢንግሊ በበኩሉ
ሄልዝኬር ኢሚግሬሽን
ለኔ ትልቁ ትኩረት የምሰጠው ለጤና አጠባበቅና ለኢሚግሬሽን ጉዳይ ነው። ከዚያም በተጨማሪ የመምረጥ መብት ጉዳይ፣ ምርጫዎች ያለ ችግር በትክክል መከናወናቸውን ማረጋገጥ፣ እነዚህም ትኩረት የምሰጣቸው ጉዳዮች ናቸው።
ሶቢም ፒንም የሚከተለውን አስተያየት ነው የሰጡት።
The three issues important to me include immigration.
በኔ በኩል ትልቁ ቦታ የምሰጣቸው 3 ጉዳዮች የኢሚግሬሽን ጉዳይ፣ የኢኮኖሚ ጉዳይና የዩክሬንና የእስራኤል ጦርነቶች ናቸው። ይሄ ጦርነት መካከለኛው ምስራቅ ውስጥ ሊስፋፋ እንደሚችል አስባለሁ።
ከሁለት ዓመታት በፊት ፔንሲልቬኒያ ክፍለ ግዛት ላይ በተካሄደው የፕሬዝዳንታዊ አስተዳደር አጋማሽ ዘመን ሚድተርም ምርጫ የእስያ አሜሪካውያን መራጮች ድምጽ ትልቅ ሚና መጫወቱ ሲታወስ፣ አሁንም ብርቱ ፉክክር የሚደረግባት በሆነችው በፔንሲልቬኒያ ክፍለ ግዛት የሁለቱም ወገኖች የምርጫ ዘመቻዎችን ትኩረት እንደሚስቡ ይጠበቃል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቲቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። አድማጮቻችን፣ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 ሆኗል። በዚህ የአሜሪካ ድምፅ ዋሽንግተን ደግሞ ከቀኑ 8 ሰዓት ከ38 ላይ ነው። የመጀመሪያ ምዕራፍ አጋማሻችንን አጠናቀናል። አሁን ሁለተኛ ምዕራፍ አጋማሻችን የምናልፍ ነው የሚሆነው። የመጀመሪያው ቅንብራችን ሐኪሞን ይጠይቁ። የዛሬ ሳምንታዊ የሐኪሙን ይጠይቁ ዝግጅታችን በገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር ህመም አዲስ ተስፋን የፈነጠቀ ሕክምና የሚለውን ይመለከታል። የጣፊያ ካንሰር ህመም እጅግ አሳሳቢ ከሆኑ የካንሰር አይነቶች አንዱ ሲሆን ህመሙ መኖሩን ፈጥኖ ማወቅ አዳጋች በመሆኑ በአመዛኙም የሚደረስበት ስር ከሰደደ በኋላ ነው። ለጣፊያ ካንሰር መጋለጣቸው ፈጥኖ በታወቀላቸው ህሙማን በሕክምና ጨርሶ የመፈወስ እድላቸው 10% ሲሆን ያን ጊዜ አልፎ ዘግይቶ በሚደርስ ወቅት ግን በህይወት የሚቆይበት አማካይ ዕድሜ ከ3 እስከ 3 ዓመት ተኩል መሆኑን የጥናት ውጤቶች ያሳያሉ። እንዲህ ላለው ብርቱ ህመም ፈውስ አዲስ ተስፋ በፈነጠቀ የህክምና አይነት ዙሪያ ነው እንግዲህ ዛሬ ምሽቱ የሐኪሞን ይጠይቁ ትኩረት ያደረገው። ሙያው ማብራሪያ የሚሰጡን በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው ዶክተር አሌክስ አካሉ ናቸው። አሉላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይቀርባል።
እጅግ በከፋ ገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋምና ባዮንቴክ የተባለ የህክምና ምርምር ኩባንያ ትብብር የተሰራው የህክምና ክትባት ታላቅ ተስፋ አሳድረዋል። ክትባት ሲባል በአመዛኙ የመከላከያ ክትባት ነው የምናውቀው፣ ይሄ ግን ለማከም የሚውል ነው። በቅድሚያ ከ2 ከሁሉ የከፋ ስለሚባለው ስለዚህ የካንሰር በሽታ ጠቅላላ ምንነት በሚያስረዱን ብንደረደር
ሆዳችንና በጀርባ መሰራሰር አጥንታችን የሚባለው ስፓይናችን ሁለቱ መሀል የሚገኝ የሰውነት ክፍል አካል ነው። በስፋቱ ወደ 15 ሴንቲሜትር ኪር የሚባለው ፍራፍሬ ዘር አለ። የሱን አይነት ቅርጽ ያለው ቀጠን ያለ የሰውነታችን ክፍል ነው። ሁለት ስራ ነው ያለው። አንደኛው ስራው የምንመገባቸውን ምግቦች እየሰባበረ ለሰውነታችን ለምንፈልገው ቦታ እንዲደርሱ የሚያደርግ ኢንዛይሞች ማለት ነው። እነሱን ማምረት ነው አንደኛው ስራው። ሁለተኛው ስራው ደግሞ ሆርሞኖች አሉ። በሰውነታችን ደም ውስጥ የሚተላለፈው የስኳር መጠን የሚያስተካክሉ ሲበዛ የሚቀንሱ የሚያስተካክሉ ሆርሞኖች ኢንሱሊንና ግሉካጎን የሚባሉትን እነሱን የሚያመርት የሰውነታችን ክፍል ነው ጣፊያ። ወደ ጣፊያ ካንሰር ስንመጣ በሁለት አይነት መንገድ ይወጣል። አንደኛው ኤግዞክሪን ፓንክሪያት ሴል የሚባለው የፓንክሪያቲክ ካንሰር አይነት ሲሆን፣ ሁለተኛው ደግሞ ኤንዶክሪን ይሉታል። ኤግዞክሪን እና ኤንዶክሪን እንግዲህ ቅድም እንደጠቀስኩት ሁለት አይነት ስራዎች አሉት ጣፊያችን። አንደኛው የምንጠቀመው ምግቦች ኢንዛይሞቹ ይሰባብሩታል። ያን የሚሰባብረው ክፍል የሚያመርተው ኤግዞክሪን ፓንክሪያት ሴል ይባላል። ሁለተኛው ስራ ደግሞ እነዚህ ሆርሞኖችን ኢንሱሊን እና ግሉካጎን የሚባሉት በሰውነታችን ደም ውስጥ ያሉት የስኳር መጠን የሚቆጣጠሩትን ሆርሞኖች ደግሞ ፕሮዲስ የሚያደርገው ሴል ከጣፊያችን ውስጥ ኢንዶክሪን ፓንክሪያት ሴል ይባላል። እንግዲህ የጣፊያ ካንሰር ስንል 95% የጣፊያ ካንሰር ከየት ይመጣል? ጥናቱ እንደሚያሳየው ከኤግዞክሪን እነዚህ የምንመግባቸው ምግቦች የሚያብላላው ያን የሚያመርተው ክፍል ነው። ብዙ ጊዜ የፓንክሪያቲክ ካንሰር 95% የሚታየው እዛ ቦታ ላይ ነው። ቀሪው 5% ደግሞ እነዚህ ኢንሱሊን እና ግሉካጎል የሚባሉትን ደማችንን ስኳር የሚያስተካክሉት ላይ ይታያል ማለት ነው። እንግዲህ ቁጥሮችን ብናይ አሜሪካ ውስጥ ካለው ዳታ እንደምንረዳው ፓንክሪያት ካንሰር እንዴት ነው ሊይዘን የሚችለውን ብለን ስናጠራ ላይፍ ታይም በህይወታችን ላይፍ ታይም ስንል ተወልዶ እስኪሞት ድረስ ባለው ማለት ነው። ከ56 ወንዶች አንዱ ወንድ የጣፊያ ካንሰር ያጋጥመዋል ይላል። ከ60 ሴቶች አንዷ ሴት በህይወት ዘመኗ የጣፊያ ካንሰር ያጋጥማቸዋል ማለት ነው። ምንድን ነው ይሄን የጣፊያ ካንሰር የሚያመጣው ብለን ደግሞ ስናሳ በአንደኛ ደረጃ የሚነገረው ማጨስ ነው። ሁለተኛው ደግሞ የሰውነታችን ክብደት መጨመር ኤክሴሲቭ ቦዲ ዌይት የምንለው መጨመር። ሌላው ደግሞ ስኳር በሽታ ወይም ክሮኒክ ፓንክሪያታይተስ የሚባል ደግሞ የጣፊያ ቁጣ አልበለው እንደሱ አይነት ነገር ያለባቸው ያመጣሉ ማለት ነው። ሌላው ደግሞ የዘር ሐረግ በቤተሰባችን በጣፊያ ካንሰር የተጎዳ ሰው ካለ፣ ሌላው ደግሞ እንደዚሁ በዘር ሐረግ ሆኖ አንዳንድ ምልክቶችን የሚያሳዩ ከሆነ ኤምኢዋን የሚባል ሲንድሮም አለ፣ ነን ፖሊፕሲስ ኮለን ካንሰር በዘር ሐረግ የኮለን ካንሰር ያለባቸው ሰዎች የጣፊያ ካንሰር ሊታይባቸው ይችላል ማለት ነው። ሌሎችም አሉ። እነዚህ እንዲያው ለምሳሌ ያህል ነው ያሉ ካለን ሰዓት አንጻር።
መልካም፣ በርከት ያሉ ጭብጦችን ነው ያነሱት ዶክተር አሌክስ። እስኪ አሁን ደግሞ ስለዚህ ከፍ ያለ ተስፋ ስለተጣለበት በሰው ሰራሽ ልህቀት ቴክኖሎጂ ወይም በኤአይ የሚታገዝ የክትባት ሕክምና ምንነት ቢያስረዱን። ከዚህ ቀደም ለጣፊያ ካንሰርም ሆነ ለሌሎች የካንሰር ህመም አይነቶች ከሚሰጡት የሕክምና አማራጮችስ በምንድን ነው የሚለየው?
ጥሩ። እንግዲህ የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር የተመሳሳይ ስለሆኑ በቀላሉ በቶሎ ለማግኘት እንዳልኩ በጣም ያስቸግራል እና በሽታው ሲገኝ በጣም ወይቶ አስቸጋሪ ደረጃ ላይ ደርሶ ነው። ብዙ አጥናቶች የተደረጉ ነው የጣፊያ ካንሰርን ለማዳን። ከነዛ ውስጥ ኢሚኖቴራፒ የሚባሉ ያንዱን ሰው ኢሚዩኒቲ ማለት የሰውነት በሽታን የመዋጋት አቅም ወይም የሰውነትን ወታደሮች ኢሚዩን ቼክ ፖይንት የሚባሉ አሉ፣ ወታደሮች አሉ ሰውነታችን ብለን ብናስብ እነሱን ማጠናከር እዛ ላይ እየተሰራ ያለ ጥናት አለ። ሌላው ደግሞ እንዳልከው አሁን ያነሳኸው አዲሱ ቫክሲን ሲባል የምናውቀው ምንድን ነው? ለምሳሌ አሁን የፍሉ ቫክሲን ሲባል ጉንፋን እንዳይዘን መከላከል ፕሪቨንቲቭ፣ እሱን ነው በስፋት የምናውቀው። አሁን ግን የመጣው ትራያል ላይ ነው። አሁንም ገበያ መብቃት ገና ይቀረዋል። በጣም ግን ፕሮሚሲንግ ነገሮች አሉት። በጣም ጥሩ ውጤቶች እያሳየ ነው። የመጣው ምንድን ነው? ያ ቫክሲን ትሪት የሚያደርግ የሚያክል ነው። ይሄኛው ማከም ትልቁ። ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት፣ በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው ከሌሎች መድኃኒቶች እናነጻጽረው። እንግዲህ ካንሰር ሲባል የመጀመሪያው ቶሎ ከተገኘ ካንሰሩ በቀዶ ሕክምና እንዲወጣ ማድረግ ነው። በቀዶ ሕክምና የማይወጣ ከሆነ ደግሞ ወደ ኪሞቴራፒ፣ ወደ መድኃኒቶች ይሄዳሉ። እነዚያ መድኃኒቶች የምናደርጉት እንደዚህ መድኃኒቶቹ ይለያያል። ግን ኪሞቴራፒ ሲባል ትልቁ ችግሩ ምንድነው? ሳይድ ኢፌክት ነው። መድኃኒቱን በመውሰድ የሚመጡ ተጓዳኝ ችግሮች ሳይድ ኢፌክቶቹ ናቸው የሚያስቸግሩት። ለምሳሌ የፀጉር መነቀል፣ የማያቋርጥ ትውከት፣ ክብደት መቀነስ፣ ሌሎች አይነት አይኖችን ያሳያል። እነዚህ መድኃኒቶችን በመውሰድ የሚመጡ ችግሮች አሉ። እነሱን ይቀንሳል ነው ይሄ ትልቁ ስራው የካንሰር ቫክሲኑ እና በጣም ፕሮሚሲንግ ነው። በጣም ደስ ይላል።
ለልክ ተስፋ አሳድሯል። ሊልቁንም ደግሞ እጅግ ከፋ ገዳይ መሆኑ የሚታወቅ ለበሽታው ሲጋለጡ ተስፋ የሚያመናምን ከመሆኑ አንጻር ያሳደረው ስሜት ግልጽ ይመስላል። ቀደም ብለን እንዳነሳ ነው ይህ ታላቅ ተስፋ የሰጠ ህክምና በሰው ሰራሽ ልህቀት ወይም በኤአይ የሚታገዝ መሆኑ ተመልክቷል። በአንጻሩ ኤአይ ወይም የሰው ሰራሽ ልህቀት በህክምናው ዘርፍ በመድኃኒቶች እየተፈጠሩ ያሉ አዳዲስ መሳሪያዎች እና የህክምና ተፈጥሮ ያላቸው ሌሎች ቅመሞችን ጨምሮ ትልቅ ተስፋ ሰጥቷል በጠቅላላው በተለያዩ ዘርፎች።
በሌላ በኩል የእርሶ መስሪያ ቤት መድኃኒቶች ወይም ህክምና መገልገያዎች ተሰርተው ጥቅም ላይ ከመዋላቸው በፊት ብቃታቸውንና መድኃኒቶችም ከሆኑ ፍቱንነታቸውን በምርመራ አረጋግጦ ፈቃድ የሚሰጥ መንግስታዊ አካል እንደመሆኑ ምንድን ነው እያያችሁ ያላችሁት? ይሄ ተስፋ ያሰጠ ሁኔታ በእርግጥ ምን ያህል ተጨባጭነት አለው? ብዙዎች ዘንድ በጣም በተነቃቃ ስሜት እንዲጠበቅ ያደረገ ይመስላል።
እውነት ነው። አሉላ በደንብ በጥሩ ሁኔታ ገለጽከው። እና እንግዲህ የአርቲፊሻል ኢንቴሊጀንስ ምንድን ነው የሚያደርገው? መጀመሪያ ያው እንግዲህ በህክምናው አሁን ያሉት ነገሮች ስናይ በጣም ብዙ ዳታ አለ። ያ ዳታ በሆስፒታሎች ይገኛል፣ በሪሰርች መስሪያ ቤቶች ይገኛል፣ ኢቨን በሽተኛው ውስጥ ይገኛል። ያ ብዙ ዳታ አለ እና ይሄ አርቲፊሻል ኢንቴሊጀንስ ወይም ኤአይ ምንድን ነው የሚያደርገው? እነዛን ዳታዎች ይወስድና አብላልቶ እንግዲህ ትልቁ አድቫንቴጁ ሰው ብዙ ጊዜ የሚወስድበትን ድንዳታ ወስደህ አንበበህ ተለልተህ ውሳኔ ለመስጠት የሚወስድብህን ጊዜ በጣም በፍጥነት የሚያደርግ እንግዲህ ኮምፒውት ማድረግ የሚችል ትልቅ ዳታን በፍጥነት አብሰልስሎ ውጤት የሚሰጥ እንደማለት ነው። እየተሰራ ያለው አሁን እንግዲህ መስሪያ ቤታችንን የሚገቡ አፕሊኬሽኖች ብዙዎቹ ይህን እየተጠቀሙ እንዳሉ የሚያሳይ ነው። እንግዲህ ኤአይ ምን ምን ላይ ይሰራል ብለን ስናስብ ቶሎ በሽታውን ከመለየት አንጻር በሽታውን ለመለየት መጀመሪያ የሚደረጉ ነገሮች አሉ። የደም ጥናት ሊካሄድ ይችላል። ሲቲ ስካን ሊነሳ ይችላል። ኤምአርአይ ሊነሳ ይችላል። አንድ ሰው ሌላ ደግሞ ላፓስካፒ ሊደረግለት ይችላል። ባዮፕሲ ደግሞ ሴሎችን ቆርጦ ማውጣት። አንድ ሰው ካንሰር አለበት ብሎ ሲጠረጠር እነዛ በባዮፕሲ ተቆርጠው የሚወጡ ሴሎች አሉ። እነሱ በማይክሮስኮፕ ጥናት ተደርጎባቸው ካንሰር አለው የለውም የሚለው እነዚህ በጣም ቫስት የሆነ ዳታ አለ። ያን ዳታ በጣም ብዙ ነው። የሰው ልጅ ብዙ ጊዜ ይወስድበታል። ከዛ ላይ ደግሞ ኤረር ይፈጠራል። እነዚህን ነገሮች አቮይድ ለማድረግ ነው እንግዲህ ኤአይ የምንጠቀመው ማለት ነው። ዳታዎች ትመግበዋለህ፣ አናላይዝ አድርጎ አስቦ አውርዶ አውጥቶ ካሉት ኢንፎርሜሽኖች ወስዶ ውጤት ይሰጠናል። ይህን እየተጠቀመዋሉ። ራሱን የቻለ ደግሞ ፈተና አለው። እንዳልኩህ በጣም በፍጥነት ነገሮችን ቢሰጠንም እነዛ ፈተናዎች ማወቅም ትልቅ ጠቀሜታ አለው ማለት ነው። እንግዲህ ይህም ጥናት ከሚያካሂዱ ሰዎች ጋር፣ በሂሳብ እውቀት ካላቸው ጋር፣ በኮምፒውተር እውቀት ያላቸው ሰዎች፣ የሁሉም ሰው ውጤት የሆነ ስራ አብረን ሰርተን የምናስተካክለው ነገር ነው እንጂ አንድ ሰው ብቻ ወይም ኮምፒውተር እውቀት ያለ ሰው ብቻ ሊያስተካክለው የሚችለው አይደለም። ዶክተር ስለሆነ ዶክተሩ ብቻ ሊያስተካክለው የሚችለው ነገር አይደለም። ስለዚህ በጥናቱ ዙሪያ ያሉ ሰዎች ተባብረው የሚሰሩትና የሚያስተካክሉት ነገር ይሆናል ማለት ነው።
መልካም። በርካታ ጉዳዮችን ነው የተመለከቱት። በዚህ በሰው ሰራሽ ልህቀት ወይም በኤአይ የታገዙ ሌሎችም በቅርቡ በመስሪያ ቤቱ ፍቃድ የተሰጣቸውን ተስፋ ያሳድሩ አዳዲስ ግኝቶች በተመለከተ ሰፋ ላለ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሌክስ አካሉ የዩናይት ስቴትስ ብሔራዊ ምግብና መድኃኒቶች ቁጥጥር አስተዳደር የካንሰር ምርምር ባለሙያ፣ ለዛሬው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ዜስተልኛ ሉላ በጣም አመሰግናለሁ። መልካም የፋሲካ በዓል ይሁንልህ። ስለሰጠኝ ግድል አመሰግናለሁ።
ለእርሶና ለቤተሰቦም እንዲሁ እግዚአብሔር ይስጥልኝ።
አሜን።
አድማጮቻችንና ተመልካቾቻችን ቀደም ሲል ስትከታተሉት የነበረው የጣፊያ ካንሰር ህመምን የተመለከተውን ሳምንታዊን የሐኪሙን ይጠይቁ ዝግጅታችን ነበር። በአድማጮቻችንና ተመልካቾቻችን በቀደም ሲል አሉላ ከበደንና እንግዳውንም ዶክተር አሌክስን እናመሰግናለን። በዚህ ጉዳይ ላይ ወይም በተለያዩ የጤና ጉዳዮችን በተመለከተ የሐኪሞችን የህክምና ባለሙያዎች ማብራሪያ ያስፈልጋቸዋል የምትሏቸውን ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይላችንን ጨምሮ በተለያዩ የትስስር ገጾቻችን አራሾቻችን መልእክቶችና ሐሳቦችን ብታካፍሉን በእነዚያ ጉዳዮች ላይ የሚመለከታችሁን ባለሙያዎች እያቀረብን ምላሽ እንድታገኙበት ወይም ማብራሪያዎችን እንድታገኙበት የምናደርግ መሆኑን ከወዲሁ መጠቆም ወዳለውኝ። የተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ሚያዝያ 28 2016 ዓ.ም ዝግጅታችን ነው። ዝግጅታችንም አሁን እንደቀጠለ ይገኛል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። አማሪክ ዶት ቪኦኤኒውስ ዶት ኮም የዌብሳይታችን ነው። በዛ ተከታተሉን። አሁን ቀጥሎ ወደ እናንተ የምናደርሰው ደግሞ ሳምንታዊ የስፖርት ዘገባዎችን ነው። በሳምንታዊ የስፖርት ዝግጅቶቻችን የምንመለከታቸው ጉዳዮች አትሌት ጠና ነገሬ ስርዓተ ቀብር ተፈጸመ፣ የትግራይ ክልል ክለቦች ከጦርነት በፊት ወደ ነበሩበት ሊግ ተመልሰው እንዲወዳደሩ ተወሰነ፣ የአውሮፓ ታላላቅ ሊጎች ወደ ፍጻሜ የተቃረቡ ሲሆን በእንግሊዝ ዋንጫ ፍክክሩ ቀጥሏል፣ ጀርመንና ጣሊያን በቀጣዩ ሻምፒዮንስ ሊግ ላይ ቢያንስ አምስት አምስት ክለቦችን ያሳትፋሉ ተብሏል። ኬኔዲ አባተ እነዚህና ሌሎችም ስፖርታዊ ዘገባዎችን ይዞ ወደ እናንተ እየጠበቃችሁ ነው። ወደ ኬኔዲ ልምራችሁ።
በማራቶን ውድድር ዝናን ካተረፉ አትሌቶች አንዱ የሆነው የኦሎምፒክ ሯጩ አትሌት ጠና ነገሪ ከዚህ ዓለም በሞት ተለይቷል። በባርሴሎና ኦሎምፒክና በሌሎችም ዓለም አቀፍ ውድድሮች አገሩን ወክሎ የተወዳደረው አትሌቱ እንደ አውሮፓውያኑ በ1991 በግብፁ የኦል አፍሪካን ጌምስ፣ በ1992 የጃፓን ፉኮካ ማራቶን፣ በ1994 የጣሊያን ቬኒስ ማራቶንን ጨምሮ የተለያዩ ዓለም አቀፍ ውድድሮችን አሸንፏል። አትሌቱ በተለያዩ ዓለም አቀፍ ውድድሮች 8 የወርቅ ሜዳሊያዎችን ጨምሮ በድምሩ 20 ሜዳሊያ ማሸነፉን ለአሜሪካ ድምፅ የደረሰው የሕይወት ታሪኩ ያስረዳል። በቀድሞ ወለጋ ጠቅላይ ግዛት በአሁኑ የኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በ1962 ዓ.ም የተወለደው አትሌት ጠና ባደረበት ህመም በአገር ውስጥና በውጭ አገር ሕክምና ሲከታተል ቆይቶ ባለፈው አርብ ሚያዝያ 25 ቀን 2016 ዓ.ም በአዲስ አበባ አዲስ ሕይወት ሆስፒታል በሕክምና ላይ እያለ በ54 ዓመቱ ማረፉ ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌቱ ህልፈት የተሰማውን ሐዘን ገልጿል። አቶ ዮሐንስ እንግዳ የፌዴሬሽኑ ጽህፈት ቤት ኃላፊ ናቸው።
ኦሎምፒክ ላይ ተሳትፏል። ከዛም ሌሎች አህጉራዊም ውድድሮች ላይ ማራቶን ላይ ዓለም አቀፍ ውድድሮችም ላይ የተሳተፈ አትሌት ነው። ያው እንደ ሁሉም አትሌቶቻችን የምናከብረው የምንወደው አትሌት ነው። ያው በህልፈቱ ምክንያት ፌዴሬሽኑ ሐዘን ተሰምቶታል። ስለዚህ ለወዳጅ ዘመዶቹ ደግሞ መጽናናትን እንመኛለን።
የአትሌቱ ስርዓተ ቀብር ዛሬ ሰኞ ሚያዝያ 28 ቀን በአዲስ አበባ ሳሊተ ምሕረት ቤተ ክርስቲያን ተፈጽሟል። ባለትዳር የነበረው አትሌት ጠና ነገሪ የሶስት ወንድና የአንድ ሴት በድምሩ የአራት ልጆች አባት ነው። የትግራይ ክልል ክለቦች ከ2017 የውድድር ዓመት ጀምሮ ከጦርነቱ በፊት ሲወዳደሩበት ወደ ነበረው ሊግ ተመልሰው እንዲወዳደሩ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ውሳኔ አሳልፏል። ውሳኔው የተላለፈው በፕሪቶሪያው የሰላም ስምምነት መሰረት መሆኑን ፌዴሬሽኑ አስታውቋል። መንግስትና የትግራይ ክልል አመራሮች በሰላም ስምምነቱ ሁሉም ነገር ወደ ነበረበት እንዲመለስ በተግባቡት መሰረት ሁሉም የትግራይ ክልል ክለቦች ከጦርነቱ በፊት ሲወዳደሩበት ወደ ነበረው ሊግ ከ2017 ጀምሮ ተመልሰው እንዲወዳደሩ የባህልና ስፖርት ሚኒስቴር በደብዳቤ መጠየቁን ፌዴሬሽኑ አመልክቷል። ይህንን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ባደረገው ስብሰባ ከመንግስት የቀረበውን ጥያቄ ተቀብሏል። ስራ አስፈጻሚው ኮሚቴ የትግራይ ክልል ክለቦች ከሁለት ዓመት በላይ በውድድር ላይ ያልተሳተፉ በመሆኑ በኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ መሰረት ሙሉ በሙሉ ከውድድር ከሚሰረዙ ይልቅ አንድ ደረጃ ዝቅ ብለው ውድድር እንዲጀምሩ ከዚህ ቀደም አስተላልፎት የነበረውን ውሳኔ በመሻር ነው አዲሱን ውሳኔ ያሳለፈው። በአዲሱ ውሳኔ መሰረት የኢትዮጵያ ፕሪምየር ሊግ የ2017 የውድድር ዓመት በ19 ቡድኖች መካከል ተደርጎ አምስት ክለቦች ወደ ከፍተኛ ሊግ የሚወርድ ይሆናል። ከዚያም በ2018 ቀድሞ ወደ ነበረበት 16 ክለቦች እንዲመለስ አቅጣጫ ተቀምጧል። የከፍተኛ ሊግና አንደኛ ሊግ ውድድሮችም በተመሳሳይ መልኩ ተግባራዊ እንዲደረጉ አቅጣጫ ተሰጥቷል ሲል ፌዴሬሽኑ በማህበራዊ የትስስር ገጾቹ አስታውቋል። በሌላ የኢትዮጵያ እግር ኳስ መረጃ በ2015 የውድድር ዘመን ከፕሪምየር ሊግ ወደ ከፍተኛ ሊግ የወረደው አርባ ምንጭ ከተማ በአመቱ ወደ ፕሪምየር ሊግ መመለሱን አረጋግጧል። አርባ ምንጭ ከተማ ባለፈው ሳምንት ሐሙስ ቦዲቲ ከተማን 2-0 በማሸነፍ 3 ጨዋታ እየቀረው ነው ከምድብ ለ ወደ 2017 የኢትዮጵያ ፕሪሚየር ሊግ ያደገው። በተመሳሳይ በ2015 የውድድር ዘመን ከፕሪሚየር ሊጉ ወደ ከፍተኛ ሊግ ወርዶ የነበረው ኢትዮ ኤሌክትሪክ ደግሞ 5 ጨዋታ እየቀረው ወደ ፕሪሚየር ሊግ ማደጉን ከሳምንት በፊት አረጋግጧል። በዓለም ተወዳጅ የሆኑ የአውሮፓ ታላላቅ ሊጎች የዘንድሮ ውድድር ወደ ፍጻሜ እያመራ ሲሆን እንደወትሮው አብዛኛው ሻምፒዮናቸውን ከወዲሁ ሲያረጋግጡ የእንግሊዝ ፕሪሚየር ሊግ በአጓጊነቱ ቀጥሏል። ሪያል ማድሪድ 4 ጨዋታዎች እየቀሩት የላሊጋው ሻምፒዮን መሆኑን ቅዳሜ ለት አረጋግጧል። ለማድሪድ የዘንድሮው የላሊጋ ድሉ 36ኛው ነው። ኢንተር ሚላን 3 ጨዋታ እየቀረው የጣሊያን ሴሪያን ሲያሸንፍ በፈረንሳይ ሊግም እንዲሁ ፓሪስ ሴን ጀርመን 3 ጨዋታዎች እየቀሩት ሻምፒዮን ሆኗል። በጀርመን ቡንደስሊጋ ደግሞ 5 ጨዋታዎች እየቀሩት ሌቨርኩሰን በታሪክ ለመጀመሪያ ጊዜ የዋንጫው ባለቤት መሆኑ ይታወቃል። በአንጻሩ የእንግሊዝ ፕሪሚየር ሊግ 2 ጨዋታዎች እየቀሩት በብርቱ ፉክክር ቀጥሏል። በማሸነፍ ግስጋሴያቸው የቀጠሉት አርሰናል እና ማንቸስተር ሲቲ የዋንጫው ዋነኛ ተፋላሚዎች ናቸው። አምና በዚህ ጊዜ ተከታታይ ነጥብ በመጣል የዋንጫ ተስፋውን ያመነመነው አርሰናል ዘንድሮ በተሻለ ጉዞ ላይ ይገኛል። ከ36 ጨዋታዎች 83 ነጥብ በመሰብሰብ ሊጉን በመምራት ላይ ሲሆን ሻምፒዮን ለመሆን የቀሩትን 2 ጨዋታዎች በማሸነፍ የሲቲን ነጥብ መጣል ይጠብቃል። አንድ ተስተካካይ ጨዋታ እየቀረው በ82 ነጥብ የሚከተለው ሲቲ በአንጻሩ የቀሩትን 3 ጨዋታዎች ማሸነፍ ብቻ ሻምፒዮን ያደርገዋል። ቡንደስሊጋውና ሴሪያው ለ2024-25 የሻምፒዮንስ ሊግ 5ኛ ክለብ ማሳተፍ የሚችሉበትን ውጤት አስመዝግበዋል። ቀጣዩ የሻምፒዮንስ ሊግ ውድድር ከቀድሞው በ4 ከፍ ብሎ 36 ክለቦች የሚሳተፉበት ሲሆን ሁለቱ ሊጎች ዘንድሮ በአውሮፓ ውድድሮች ላይ ባሳዩት የተሻለ ብቃት ተመርጠው ተጨማሪ ቦታዎችን አግኝተዋል። ረቡዕ ምሽት በሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ቦሩሲያ ዶርትሙንድ ፓሪስ ሴን ጀርመንን 1-0 ማሸነፉን ተከትሎ ጀርመን 5ኛ ክለብ የምታሳትፍበትን እድል ስታገኝ፣ የሴሪያው ክለቦች በአውሮፓ መድረክ ባስመዘገቡት ውጤት ደግሞ ጣሊያን ባለፈው ወር ነው 5ኛ እድሏን ያረጋገጠችው። ዶርትሙንድ የቻምፒዮንስ ሊግ ዋንጫን የሚያነሳ ከሆነና በቡንደስሊጋው ከቀዳሚ አራቱ ውጪ ካጠናቀቀ እንዲሁም አታላንታ ወይም ሮማ የዩሮፓ ሊግን ካሸነፉ ጀርመንና ጣሊያን 6ኛ ክለብ የማሳተፍ እድልም አላቸው። እንደ አውሮፓውያን አቆጣጠር በ1978 አርጀንቲና ለመጀመሪያ ጊዜ የዓለም ዋንጫን እንድታነሳ ያስቻለው አሰልጣኝ ሴዛር ሉዊስ ሜኖቲ ከዚህ ዓለም በሞት መለየቱን የአርጀንቲና እግር ኳስ ማህበር እሁድ ዕለት አስታውቋል። ሜኖቲ በ85 ዓመቱ ነው ያረፈው። ማህበሩ የአሰልጣኙን የሞት ምክንያት ግን አልጠቀሰም። የሀገር ውስጥ መገናኛ ብዙሃን በበኩላቸው ሜኖቲ በመጋቢት ወር በከባድ የደም ማነስ ችግር ወደ ሕክምና ማዕከል ገብቶ እንደነበር ዘግበዋል። በሚያዚያ ወር ቀዶ ጥገና ተደርጎለት እንደነበረም የአሶሺየትድ ፕሬስ ዘገባ ያመለክታል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮቻችንና ተመልካቾቻችን የሰኞ ምሽት የአሜሪካ ድምፅ ዝግጅቶቻችን እነዚህን ይመስሉ ነበረ። እነዚህ ዝግጅቶችና ሌሎች ተጨማሪዎችን በኋላ ላይ ለመመልከት ከፈለጋችሁ ደግሞ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ታገኙታላችሁ። በትዊተር ሃሽታግ ቪኦኤ አማሪክ ላይ የምታገኙናላችሁ። በኢንስታግራምና ዩቲዩብ ላይም አለን። በዛ ተገኝታችሁ ሌሎች ዝግጅቶችን በስፋት መከታተል ትችላላችሁ ማለት ነው። ዝግጅቱን እየመራው አብሬያችሁ ያመሸው ታስማማየ ነው ነበርኩኝ። በስቱዲዮ ቅንብሩን ደግሞ ኤልያስ አስማረ ሲመራልን ቆይቷል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ከዝግጅቱ ላይ ሌሎች የአሜሪካ ድምፅ ባልደረቦቻችንም አብረውን ሲሳተፉ ነበረ። እናንተም ከኛ ጋር አብራችሁ አምሽታችሁ ስለተከታተላችሁ በጣም እናመሰግናለን። በነገ ወይም በሌሎች ዝግጅቶቻችን ደግሞ መልሰን እስከምናገኛችሁ ድረስ መልካም ምሽት ይሁንላችሁ።